የጌታ ስም ብሩክ ይሁን። ሳምንታችሁ እንዴት ነበር? እንዴት ሰነበታችሁላችሁ? ትምህርቴን እንግዲህ ጌታ ኢየሱስ ክርስቶስ ተመልሶ እንደሚመጣ እና ተመልሶ በሚመጣበት ጊዜ ለቅዱሳኑ እንደሚመጣ፣ ሁለተኛ ከቅዱሳኑ ጋር እንደሚመጣ፣ የመጀመሪያው ለቅዱሳኑ የሚመጣው ወይም ለቤተ ክርስቲያን የሚመጣውን ነበር ባለፈ ያየ ነው። ጌታ ኢየሱስ ይመጣል በደመና ይወስደናል። ልባችሁ አይታወክ በእግዚአብሔር መኑ በእኔ መኑ በአባቴ ቤት ብዙ መኖሪያ ያለኝ ይህስ ባይሆን ባላልኳቸር እንዳ ተመልሶ እንደሚመጣ ተናግሯል እና መላእክትም ተናግሯል ሐዋርያትም አስተዋል ብለን እያንዳንዱን አይተናል። እና ለሐዋርያው ጳውሎስ ሚስጥር የነበረ የተሰወረው ሚስጥር አንደኛው ሚስጥር ከሚባሉት ክርስቶስ ኢየሱስ በስውር ለቤተ ክርስቲያን ወይም ለሙሽራው መምጣቱ ራፕቸር ወይም መነጠቅ የሚል ትምህርትን ነበር ባለፈው ሳስተምራችሁ የነበረው። አሁንም ያንኑ ነው የምቀጥለው። ግን እሱን ከመቀጠሌ በፊት ክርስቶስ ኢየሱስ መገለጥን ሐዋርያት በጣም አድርገው አስተምረዋል። መከራን፣ ችግርን፣ የሚመጣውን ሐሰተኛ መሲ ወይም የሚመጣውን የመከራ ዘመን እንድንጠብቅ ሳይሆን ለቤተ ክርስቲያን ሲያስተምሩ ቆዩት። ጌታ ክርስቶስን በመገለጡን በመጠባበቅ ኖረን ህይወት ነው ያስተምሩ እና በሙሉ ጴጥሮስም ለሐዋርያቶቹ ሲያስተምሩ የነበረው በጊዜው ለነበሩትም ክርስቲያኖች እንደገና የሚጽ መልእክቶቻቸው ክርስቶስን በመጠበቅ የሚገኘውን ህይወት ምን አይነት ህይወት ነው? ክርስቶስ እንግዲያው ክርስቶስ የሚመጣ ከሆነ በስውር መጥቶ ከዚህ ከመከራ ከዚህ ዓለም ጭንቀት መከራ የሚያሳርፈን ከሆነ የዚህኛው ደግሞ የሚበሰብሰው አካላት የማይበሰብሰውን የሚያገኝበት ሂደት ያ የክርስቶስ ኢየሱስ በስውር መምጣት እንደሆነ ከዓለም ጋር ስለማይፈረድብን ደግሞ በክርስቶስ ኢየሱስ ወንበር እግር የፍርድ ወንበር ፊት እንደምንቀርብ ግን ለፍርድ ሳይሆን ለሽልማት እንደምንቀርብ ዋጋዬ ከኔ ጋር ነው፣ ዋጋዬን ይዤ ነው የምመጣው እንዳለ ዋጋው ከሱ ጋር ስላለ እያንዳንዳችን በፊቱ እንደምንደምቅ የጨረቃ ክብር ልዩ ነው፣ የፀሐይ ክብር ልዩ ነው። እያንዳንዳችን የተለያየ ክብርን እንደምንጎናጸፍና በሱ ሞር ደግሞ ትልቁ በሱ እንደምንገረም በክርስቶስ እንደምንደነቅና እንደምንገረም 7ቱ ዓመት የበግ ሰርግ የደስታ የፈንጠዝያ ክርስቶስን አይተን የማንጠግብበት ዓመት ነው የሚሆነው። ከተወራልን ከሰማነው ካየነው ውጪ ሆኖ እንደምናገኘው ሐዋርያው ጳውሎስ እንዳለ ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ግን ለሚወዱት ያዘጋጀው ተብሎ እንደተጻፈ ያን የምናይበት ያንን ህይወት የምንለማመድበት ጊዜ ከፊታችን ከዚች ቅስፈት በኋላ ይጠብቀናል ማለት ነው። ኤኒ ታይም ሊሆን ይችላል። ያ እስከሚሆን ድረስ ግን ቅዱሳን ክርስቶስን በመጠበቅ የሚገኝ ህይወት አለ። ክርስቶስን በመጠባበቅ የምንኖረው ኑሮ በዓለም ሳይከብድ ልባችን በምንም ነገር ሳይከብድ ግን ክርስቶስን በመጠበቅ እንድንኖር ነው እና ዛሬ እሱን ነው የምናተኩረው። እስቲ እንጸልይና እንጀምር። ቅዱስ አባት ሆይ እናመሰግንሃለን፣ ክብር ሁሉ አሁንም እንሰጥሃለን። ብትመለክ ብትመሰገን የሚበቃህ አይደለህም። እውነት ነው፣ ከፍጥረት ከመፈጠሩ በፊት አንተ ትመለክ ነበር። ሳንሰራ በፊት አንተ ትመለክ ነበረ። መላእክትን ሳይፈጠሩ በፊት አንተ ትመለክ ነበር። ምስጋና አጥርህ ነው። ምስጋና እግዚአብሔር ዙሪያህን ከቦ ትኖረው ህይወትህ ነውና ስለሚገባህ ነው የምናመሰግንህ። እኛ ሌላ የምንሰጠው ነገር ስለሌለን ስንደነቅ አፋችን ውስጥ የሚገባው ምስጋና ነው። ስለዚህ እናመሰግንሃለን፣ ክብር እንሰጥሃለን። በዚህ ሩም ውስጥ ያለነውን እህቶቼን ወንድሞቼን እግዚአብሔር እኔንም ጨምረህ በመንፈስ ቅዱስ ሙላን፣ በክብርህ ሙላን፣ በጸጋህ አጥለቅልቀን ጌታ ሆይ፣ በሰላምህ ሙላን፣ በደስታህ ሙላን። ያንተ እግዚአብሔር አምላክ ሆይ የሰላምህና ደስታህ በእግዚአብሔር ቃል ውስጥ ያለ ደስታና ሰላም ያገኘን። ቃልህን ስንሰማ በውስጣችን ጌታ ሆይ ደስታ ይፍለቅ፣ ሰላም ይፍለቅ። በጎነትህና ምሕረትህ እነሱ ይከተሉን፣ ዙሪያችንን ይደግፉን። ቅዱሳን መላእክቱ ዙሪያችንን ስላሉ የቃልህ አገልጋዮች ለቃልህ የሚቀጡት ስለሚረዱን፣ ስለሚያግዙን እግዚአብሔር ከድካም እንድንበረታ ስለሚያግዙን እናመሰግንሃለን። ክፉዎቹ መናፍስት ግን በኢየሱስ ክርስቶስ ስም ጨርሰው በአካባቢያችን ስለማይገኙ እድል ፈንታ ከዚህ ስለሌላቸው እናመሰግናለን። ክብርን ሁሉ እንሰጣለን። ጀምረን እስከምንጨርስ ጊዜና ሰዓቱ ያንተ ነው። ጌታ መንፈስ ቅዱስ አንተ ካላስተማርክ ስጋና ደም ይሄን ሊገልጽ አይችልም። እንደኔ አይነት ሰው በተለይ በፍጹም ቃልህን የመግለጥ አቅምም ችሎታም የለኝም። ነገር አንተ በእኔ ይሄን ማድረግ ስለምትችል የዓለም እንቴና የተናቁትን መርጠህ ለክብርህ የተዋረደውን የከበረ ቀይ ያደረግ ካንተ ነህ። ስለዚህ ጌታ አንተ በሰራኸው ቃ ውስጥ መጠቀም ትችላለህና አመሰግናለሁ፣ አከብራለሁ። እህቶቼንም ወንድሞቼንም ባርክልኝ። አሁን ካሁን ሰዓት ጀምሮ የመናገር ባለጸግነት፣ የመስማት ባለጸግነት፣ የመረዳት ባለጸግነት፣ የመግለጥ ባለጸግነት ይሰጠ በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የጌታ ስም ብሩክ ይሁን። ክብር ሁሉ ተጠቅልሎ ለጌታ ለኢየሱስ ክርስቶስ ይሁን። እንዳልኳችሁ ባለፈው ክርስቶስ ኢየሱስ በሚገለጥበት ጊዜ አምስት አይነት አክሊሎች እንደሚጠብቁን፣ እነዛም አክሊሎች የህይወት አክሊል፣ የጽድቅ አክሊል፣ የክብር አክሊል፣ የደስታ አክሊል፣ የወርቅ አክሊል ናቸው። እነዚህ የማይጠፉ ናቸው። የማይጠፉ ዘላለማዊ አክሊሎች ከኛ ጋር የምንደምቅባቸው፣ ወደፊትም ከክርስቶስ ኢየሱስ ጋር ለሺው ዓመት መንግስት በዚህ ምድር ላይ ስንመለስ የምንገዛባቸው ክብራችን ናቸው። አሁን ዛሬ የምንነጋገረው ግን ጌታ ኢየሱስ ክርስቶስ በእንደዚህ አይነት ሁኔታ የሚመጣ ከሆነ እኛ ቅዱሳን እንዴት ነው የምንጠብቀው? መጽሐፍ ቅዱስስ ምን ያስተምራል? ክርስቶስን ስለመጠበቅ ወይስ መከራን እንድንጠብቅ ነው የሚያስተምረው? ጌታን በመጠበቅ መኖር የሚለውን ርዕስ ይዤ ዛሬ ማስተምራችሁ መከራን ሳይሆን ችግርን ሳይሆን ጌታን በመጠበቅ ሁልጊዜ ደጅ ደጅ እያየን ጌታን እንድንጠብቅ ነው። ባለፈውም የሰጧችሁ ምሳሌ የአይሁድ ሙሽራ ከታጨችበት ጊዜ ጀምሮ እጮኛው አይሆን መጥቶ ለትዳር እስኪወስዳት ድረስ ሁል ጊዜ እንደነጻች ልብሶቿን ሁል ጊዜ ተዘጋጅታ በየትኛው ክፍል ሰዓት ጊዜ በየትኛው ጊዜ መጥቶ እንደሚወስድ ስለማታውቅ ሁል ቀን ተዘጋጅታ ንጹህ ሆኖ ተዘጋጅታ እንደምትጠብቅና ደጅ ደጅ እያየች ሌት ተቀን እሱን በመናፈቅ እንደምትጠብቀው ልክ እንደዛ ቅዱሳን የክርስቶስ ሙሽራ የሆንን እኛ ቤተ ክርስቲያን በክርስቶስ ኢየሱስ ደም ተዋጅተን የዳንን ያ ማለት ከአይሁድም ከአህዛብም ጨዋ ባሪያ የለም ሁሉ አዲስ ፍጥረት ሆኗል የተባለው ያቺ ቤተ ክርስቲያን ዩኒቨርሳል ናት። ቤተ ክርስቲያን ብለን ስናወራ ዩኒቨርሳል ናት። በክርስቶስ ኢየሱስ ደም የነጹ ሁሉ ማለታችን ነው እንጂ አንዱን የሃይማኖት ካታጎሪ ብቻ አይደለም ያካትተው። ማንኛውም በየትኛውም ሃይማኖት ውስጥ ሆኖ ክርስቶስ ኢየሱስን እንደ ግል አዳኙ የተቀበለውን በሙሉ ይመለከተዋል። በክርስቶስ ኢየሱስ ደም የነጻውን በሙሉ ይመለከተዋል። በሃይማኖት ጥላ ውስጥ በማረፍ ደህንነት የለም። ይሄንን እናቃለን። በሃይማኖት ጥላ ውስጥ በመሆናችን ደህንነቱን እናገኛለን ማለት አይደለም። ደህንነቱን የምናገኘው እንደ ግል አዳኛችን ክርስቶስ ኢየሱስን ስንቀበል የኃጢአት ስርየት ስለምናገኝ፣ በደሙ ስለምንታጠብ፣ አዲስ ፍጥረት ሆነን ልጅ ስለምንሆን፣ መንፈስ ቅዱስ ማደሪያ ስለምንሆን፣ ያ የርስታችን ማያዣ የሆነ መንፈስ ቅዱስ በውስጣችን ሲሆን የዛን ጊዜ ክርስቶስ በሚመጣበት ጊዜ የትም ሚስ አያረገንም። የትም ብንሆን የትም ሚስ አያደርገንም። ስለዚህ ያቺን ቤተክርስቲያን ስል ከዚህ በኋላ በዚህ ዕውቀት ነው ማለት ነው። ቤተክርስቲያን ስል ፕሮቴስታንት ማለት አይደለም፣ ወይም ሙሉ ወንጌል፣ መካነ ኢየሱስ፣ ባፕቲስት፣ ቃለ ሕይወት እያልኩኝ የሃይማኖት ጎራዎችን መጥራት አይደለም። ግን ቸርች ስንል ቦርን አጌን የሆነችው ያቺ ክርስቶስ ኢየሱስን ታላቅ አርጋ አግነና አንተ ብቻ ጌታዬ ነህ፣ አንተ ንጉሴ ነህ፣ ያላንተ ደህንነት የለኝም፣ መዳን በልጁ ብቻ ነው ብላ ያመነች ማንኛውም ሰው እዚች አካል ውስጥ ክርስቶስ መንፈስ ቅዱስ አጥምቆታል ማለት ነው። ስለዚህ ያቺን ቤተ ክርስቲያን ሐዋርያት ሲያስተምሯት ክርስቶስ ኢየሱስን በመጠበቅ እንድንኖር ነው ያስተማሩት። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 እንደዚህ ይላል። እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም ይላቸዋል ሐዋርያ ጳውሎስ ለቆሮንቶስ ሰዎች። እንግዲህ ቆሮንቶሶችን እናውቃለን ምን አይነት ክርስቲያኖች እንደነበሩባት፣ ግን በብዙ የጸጋ ስጦታ የተጠለቀለቁ እንደውም እንደሚባለው ዘጠኙም የጸጋ ስጦታ በእነሱ ውስጥ የሚሰራ ነገር ግን ስጋዊም ክርስቲያኖች የነበሩባቸው ቤተክርስቲያን ነበረች። ግን እነሱንም መክሮ በክርስቶስ ኢየሱስ ትክክለኛውን ጎዳና ካስያዛቸው በኋላ እና ክርስቶስ ትክክለኛ ወንጌል ትክክለኛውን የእግዚአብሔር ቃል ምን እንደሆነ መሰረት ከጣለ በኋላ ክርስቶስን ግን ስለመጠበቅ ነው የሚያስተምራቸው። ባለፈውም ስናይ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ ስለ አካል መለወጥም ለሱ ነው የነገራቸው። አሁን የሚሞቱት የማይበሰብስ ሆኖ ሲነሱ፣ እኛ በህይወት ያለነው ደግሞ የአካል ለውጥ እናደርጋለን። የክርስቶስ ኢየሱስን መምጣቱን እንዲጠባበቁ ለእነዚህም ለቆሮንቶስ ሰዎች ሐዋርያ ጳውሎስ አስተምሯል። ስለዚህ እንደዚህ የኢየሱስ ክርስቶስን መገለጽ ስንጠባበቅ አንድ የጸጋ ስጦታ አይጎልብንም። ክርስቶስን በመጠበቅ የጸጋ ስጦታዎች እንድናገኝ በጸጋ ላይ ጸጋ እንዲሰጥን ያደርገናል እንጂ ይጸጋም ያውድል ነገር አይደለም ክርስቶስን መጠበቅ። ክርስቶስን በመጠበቅ ያለ ህይወት የሞላ ህይወት ነው፣ በጸጋ ላይ ጸጋ የተትረፈረፈ ህይወት ነው ነው የሚላቸው። ስለዚህ ጌታን በምትጠባበቁበት ጊዜ የሚጠብቅ ህይወት ሲኖራችሁ በጸጋ ላይ ጸጋ ነው የሚሰጣችሁ፣ በክብር ላይ ክብር ነው፣ በሞገስ ላይ ሞገስ ነው። ማለት መንፈሳዊ ህይወታችሁ እያበበ እያበበ ነው የሚመጣው። ለምን? ጌታችሁን ኢየሱስ ክርስቶስን ስትጠባበቁት ይሄ ነው የሚሆነው ይላቸዋል። ለቲቶም ሲጽፍለት ቲቶ 2:13 ላይ ቲቶ 2:13 እንደዚህ ይለዋል፣ ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላቸዋል። ስለምን ጸጋ ነው የሚያወራው? ሐዋርያው ጳውሎስ አንድ እንኳን የጸጋ ስጦታ አይጎልባችሁም እያለው እንደምታውቁት ሐዋርያው ጳውሎስ ስብከቶቹ ጸጋ፣ እምነትና በክርስቶስ ደም ነው። ሁልጊዜ የትኛው መጽሐፍ ላይ ሊያጎላው የሚፈልገው በጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ደም ብቻ ነው። እና አሁን ለቲቶስ ሲጽፍለት ይሄ ለእነዚህ ለቆሮንቶስ ሰዎች አንድ እንኳን የጸጋ ስጦታ አይጎልባችሁም የተባለው በራሳችን አይደለም፣ በራሳችን ህይወታችንን በመጠበቅ ራሳችንን ከኃጢአት እየጠበቅን በመኖር አይደለም፣ የራሳችን አይደለንም፣ ግን በጸጋው ላይ የወደቅን የጸጋው ልጆች ነን። ስለዚህ ይሄ ጸጋ ምንድን ያደርጋል ነው የሚለው፣ አንደኛ ኃጢአተኛነትን ያስወግዳል፣ ሁለተኛ ዓለማዊ ምኞትንም ያስወግዳል። ክርስቶስን በመጠበቅ ያለ የሚሰጥ ጸጋ ይሄንን ነው የሚያደርገው። በህይወታችን ላይ ኃጢአተኝነትን ዓለማዊ ምኞትን የሚያስክድ ነው። ኃጢአተኝነትና ዓለማዊ ምኞትን ያስክደናል ክርስቶስን በመጠበቅ የምናገኘው ጸጋ ማለት ነው። ስለዚህ ኢየሱስ ክርስቶስን ግን በክብሩ ሲገለጥ ለማየት እሱን ለማየት የምንጓጓበትና የምንጠብቅበት የሚያስችል ጸጋ፣ ክቡር ጸጋ ነው። ይሄ ጸጋ ክርስቶስ ኢየሱስን ለመጠበቅ ጸጋውም ያስፈልገናል። የዳነው በጸጋ ነው፣ የምንኖረው በጸጋ ነው። አሁንም ህይወቱን ክርስቶስን ለመጠበቅ የሚያስችለን ህይወት ጸጋ፣ የጸጋ ህይወት ነው። ክቡር ጸጋ አንደኛ ክርስቶስን ስንጠብቅ ምንም የጸጋ ስጦታ አይጎልብንም። በእኛ ህይወት ውስጥ ደረኩኝ በቃ አለቀልኝ የምንለው ነገር አይኖርም። ክርስቶስን በመጠበቅ ሁሌ የጋለ ህይወት ሲኖረን ሁልጊዜ ጸጋ ላይ በጸጋ ከጸጋ ላይ ጸጋ በላያችን ላይ ይትረፈረፋል። ያ ጸጋ ደግሞ ስራታችን ኃጢአተኝነትና ዓለማዊ ምኞትን ነው የሚያስክደው። ትልቁ ነገር ከህይወታችን ላይ ያለው ነቀርሳ የሚመታው ኃጢአተኝነትንና ዓለማዊ ምኞትን ያስክድና የተባረከውን ተስፋችንን ክርስቶስ ኢየሱስን እንድንጠብቅ ያስተምረናል ይላል። አስተማሪ ጸጋ ነው። አስተማሪ ነው፣ አይተውንም፣ ብቻችንን አይተውንም። ለዚህ ለክርስቶስን ለመጠበቅ ይሄ ጸጋ፣ ይሄ ክቡር ጸጋ ነው የሚያስፈልገን። አስተማሪ ነው፣ ስጦታዎች እንዳይጎሉብን ያደርጋል፣ ከክብር ወደ ክብር ያሻግረናል። ክርስቶስን እንድናፍቅ አንገታችን አንጋጠን ክርስቶስን ሁልጊዜ ደጅ ደጅ እያየን የምንኖርበት እሱን እየሸተትን የምንኖርበት ህይወት ያለው በዚህ ክቡር ጸጋ ውስጥ ነው ይላቸዋል። አንደኛ ጴጥሮስ ስለዚህ ይናገራል። ጴጥሮስ 1:13 ላይ አንደኛ ጴጥሮስ 1:13 እንደዚህ ይላል፣ ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል ደግሞ ጴጥሮስ። ምንድን ነው እዚህ ጋር የሚለው? ስለዚህ የልቦናችሁን ወገብ ወገብ በቀበቶ ታጠቅ አይደለም፣ የልብህን ወገብ የልቦናችሁን ወገብ ታጥቃችሁ እንደገና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉት። ይሄ አሁንም እዛም የምንጠብቀው እሱን በጸጋ ነው። ሽልማቶቻችንን የምንከብርበትን ነገር ሁሉ የምንጠብቀው ክርስቶስ ሲገለጥ በጸጋውን ነው የምንጠብቀው። እኛ ፍርድ አንጠብቅም፣ ዱላ አይደለም የምንጠብቀው፣ መቅሰፍት አይደለም የምንጠብቀው፣ መከራ አይደለም የምንጠብቀው፣ የተባረከውን ተስፋችን ኢየሱስ ክርስቶስን ነው። ይሄንን በምንጠብቅበት ጊዜ አንደኛ የጸጋ ስጦታ አይጎልብንም፣ ሁለተኛ ይሄ ጸጋ ኃጢአተኝነትና ዓለማዊ ምኞትን ያስክደናል፣ የተባረከውን ተስፋችን ኢየሱስ ክርስቶስን ብቻ እያየን የምንኖርበትን ሕይወት ያስተምራል። ከዛ በሶስተኛ ደረጃ ደግሞ ልባችን ወገብ ታጥቀን ነቅተን የተባረከውን በመጠን እየኖርን የተባረከውን ተስፋችንን ክርስቶስን ስንጠብቅ ያ ፈጽመን ተስፋ ሲገለጥ የምናገኘውን ደግሞ ጸጋ እንደገና ተስፋ እንድናደርግ ያስተምረናል። ስለዚህ ክርስቶስን የምንጠብቀው ጸጋ አለ፣ የሚገለጥ ጸጋ አለ። ጸጋ ማለት ተቀባዩን የማይመጥን ሰጪውን የሚያህል ማለት ነው። ስለዚህ እኛንም አይመጥነን ግን ሰጫችንን የሚያል ስጦታ ነው ትልቅ ስጦታ ነው ክርስቶስ ራሱ ጸጋ ነው ጸጋና ሁለቱን ተሞልቶ ነው ወደኛ የመጣው እግዚአብሔር ነገሮችን ሁሉ የጀመረ የጨረሰው በጸጋ ነው ስለዚህ ኢየሱስ ክርስቶስን በመገለጥ መጣባበክ ለአንድ ክርስቲያን ትልቅ ነገር ነው ትልቅ ነው ሞታችንን አይደለም እንጠብቀው መከራን አይደለም እንጠብቀው ውድቀትን አይደለም እንጠብቀው ብዙ ጊዜ እንሰጋለን እነት ነው እንድንሆን እንችላለን እንላለን ወደፊት ምን ሆናለው እንላለን ምንም አንሆንም ምንም አንሆንም የተባረከ ተስፋ አለ ክርስቶስ አለ ይሄ ጸጋ ይጠብቀናል ይሄ ጸጋ ቤተክርስቲያንን ይጠብቃታል ሁሉ ጊዜ በዘመን ሁሉ ጊዜ ቤተክርስቲያን እንደተፈተነች ነው በዘመን ሰይጣን አቅጣጫውን እና ሁኔታውን እየቀያየረ ቤተክርስቲያንን ቼክ ያረጋታል ሁሉ ጊዜ ነገር ግን ይሄ ጸጋ አለ ይሄ ጸጋ ህዝቡን ቅዱሳኑን ቤተክርስቲያንን የሚጠብቅ ጸጋ ከኛ ጋር አለ አንደኛ ተሰሎንቄ 5 23 እስከ 24 እንደዚህ ይላል የሰላም አምላክ ራሱ ሁለንተናችሁን ይቀድስ መንፈሳችሁን ነፍሳችሁም ስጋችሁም ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ። ይሄ ቃሉን ጨርሰን ነው ማንበብ ያለብን። የሰላም አምላክ ራሱ ሁለንተናችሁን ይቀድስ። ራሱ እግዚአብሔር ሁለንተናችሁን ይቀድስ። መንፈሳችሁን አለ፣ ነፍሳችሁን፣ ስጋችሁን። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ። የጠራችሁ የታመነ ነው ደግሞ እሱ ራሱ ያደርጋል። ያለነቀፋ እንዲሆኑ ክርስቶስ በሚገለጥበት ጊዜ ነፍስ መንፈስ ስጋችን ያለነቀፋ ሊሆን እኮ አይችልም አይደለም ስጋችን ጊዜ ደካማ ነው ነገር ግን እሱ ይችላል ነው የሚለው የተጠበቁን ሊያደርጋቸው ይችላል የሰላም አምላክ ይሄንን ይችላል እኛ ግን ሁልጊዜ መገለጡን መናፈቅ ነው ያለብን ማለት ነው መገለጡን በሚናፍቅ ህይወት ውስጥ ነው መሆን ያለብን መገለጡን በሚናፍቅ ህይወት ውስጥ ስንሆን ያ የሰላም አምላክ ይሄንን መንፈሳችንን ነፍስጋችንን ይቀድሰዋል ቀድሶ ለዛ ክርስቶስ ኢየሱስ በሚገለጥበት ጊዜ ያለ ነቀፋ እንድንሆን አዘጋጅቶ ሬዲ ያደርጋል ቤተክርስቲያንን አካሉን ሬዲ ያደርጋል ለክርስቶስ የክርስቶስን ሙሽራ ሬዲ ያደርጋታል ማለት ነው መገለጡ የሚመጣው ክርስቶስ ለሙሽራው ነው የሚመጣው ስለዚህ ለዛ ቀን የተጠበቀች ትሆናለች አለበለዚያ እነዚህ ትምርቶች ክርስቶስ ወደ መከራው ዘመን ውስጥ እንገባለን በመከራ ዘመን እናልፋለን ቤተክርስቲያን በመከራ ዘመን ውስጥ ትሄዳለች ለሚሉ ሰዎች አስቸጋሪ ነው የሚሆነው መከራው ነው የሚያጸዳቸው ግን እንደ አይልም የሰላም አምላክ ነው ይሄንን የሚያደርገው የሰላም አምላክ በራሱ ይሄ ሁሉን ተራችን ይቀድሳል እኛ ብቻ የክርስቶስ ኢየሱስን መገለጥ ነው መጠባበቅ ያለብን ልባችንን እዚህ ምድር ላይ ሰፍተና እናስቀምጥም ተስፋችን የተባረከ ተስፋችን ኢየሱስ ክርስቶስ እንድንጠብቅ ነው መጽሐፍ ቅዱስ የሚያስተምረን ሁሉ ጊዜ ደጅ ደጅ ይያልያል አያችሁ በመከራ ውስጥ እኮ ቤተክርስቲያን ካለፈች ኦሬዲ ዊ ነው ስለዚህ እንዴት ሆኖ ነው እንደ እንግዳ እንደ አዲስ ነገር ምንጠባበቀው ኦሬዲ መከራ ውስጥ ከሆነ ከገባን ግን አይደለም ከመከራው በፊት ክርስቶስ መከራው ከመገለጡ በፊት ያ ታላቅ እስራኤል ለያዕቆብ የሚመጣ ቁጣ ከመገለጡ በፊት የተባረከ ተስፋ አለ ከዛ መከራ የሚያድነን አያችሁ የኖ መርከብ የተሰራው ከቁጣው ሰዎች እንዲድኑ ነው መርከቡ የተሰራው እና መርከብ ውስጥ መግባት ነበር የተጠየቁት ሌላ ነገር አልተጠየቁም የሚመጣ ቁጣ አለ መከራ አለ እግዚአብሔር ዓለምን ሊያጠፋት ነው ሂ ሲሪየስ ነው ብሎ ኖህ ለመቶ አመት ሰበከ ወንጌልን ነገር ግን አንድ ሰውም ሊያምነው አልቻለም እንትኑ መርከቡ 100 አመት ነው የፈጀው 400 500 አመቱ ላይ ጀመረ 600 አመቱ ላይ ጨረሰ ማንንም ሊያምነው አልቻለም ነገር ግን የገቡት 8 ሰዎች መርከብ ውስጥ ያቆጣ ደረሰባቸው አልደረሰባቸው ያ መከራ መጣቸው አልነካቸው ለምን መርከቡ ውስጥ የተዘጋጀው ለዛ ነው አሁንም ክርስቶስ ኢየሱስ ደህንነቱ ወደኛ ይመጣ ነው በክርስቶስ ኢየሱስ እንደ ኖህ መርከብ ሊያድነን ነው ክርስቶስ የመጣው ለተቀበሉት በስሙ ለሚያምኑ ለነሱ እግዚአብሔር ልጆች የሚሆን ስልጣን ሰጥቶ ከዚህ ከሚመጣ ቁጣ ሊያድነን ነው የሚለው ሐዋርያው ጳውሎስ ስለዚህ ወደ መርከቡ ያልገባ ሰው ካለ እዚህ ሩም ውስጥ ያውም ክርስቶስ ነው ክርስቶስ ልጅ ያለው ህይወት አለው ልጅ የሌለው ህይወት የለውም እዛ መርከብ ውስጥ እንዲገባ እኔ ጋብዘዋለሁ ወደ ክርስቶስ ራሱን ለክርስቶስ እንዲሰጥ እጁን እንዲሰጥ ለክርስቶስ እንዲማረክ አንተ ጌታዬ ነህ አንተ ገዢዬ ነህ አንተ አዳኜ ነህ ግዛኝ ወደ ሉል መጠጊያ ውስጥ እንዲገባ ጋብዘዋለሁ በዚህ ጊዜ በዚህ ሰዓት ያ ብቻ ነው መዳኛ። አንድ መዳን አለ፣ መዳን ህይወት አንድ አለ፣ መንገድ አንድ አለ፣ እሱም ክርስቶስ ነው። ማምለጥ ከዛ አይቻለም። ማምለጫው ክርስቶስ ነው። ለዚህ ነው ለተቀበሉት የተባለው። ክርስቶስ ላይሁ መጣል ወገዛ ወገኖቹ መጣ። የገዛ ወገኖቹ ስላልተቀበሉት፣ ለተቀበሉት ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የመሆን ስልጣን ሰጠ። ሲሚስ ያደረጉት ስላልተቀበሉት ነው። ወደፊት እናያቸዋለን። ስላልተቀበሉ የሚመጣላቸው መከራ አለ። ስለዚህ ቤተ ክርስቲያን ግን ክርስቶስን በመጠባበቅ እንድትኖር ሐዋርያት በደንብ አድርገው አስተምረዋል። ዕብራውያን 9:28 እንደዚህ ይላል፣ እንግዲህ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ የሚጠባበቁትን ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ለዕብራውያኑ ነው እንደሱ የሚላቸው። ምንድን ነው የሚላቸው? እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ክርስቶስ በሚገለጥበት ጊዜ ያለ ኃጢአት ሊያድነን ነው የሚገለጠው። በመጀመሪያው መጥቷል ወደዚህ ምድር ላይ ደህንነትን መስዋዕት ሊሆን ነው የመጣው። ለመስዋዕትነት ነው የመጣው። ሊከፍል ነው፣ ራስ ሊሰጥ ነው የመጣው። ሁለተኛ ግን ሲመጣ ያለ ኃጢአት ሊታይልን ነው፣ ሊያድነን ነው፣ ሊያከብረን ነው የሚመጣው ብሎ ለዕብራውያን። ስለዚህ ጠብቁት ነው፣ ክርስቶስን ጠብቁት። በመጠባበቅ ያለ ህይወት ያስፈልጋችኋል። ያለ ኃጢአት የሚታይበት የሚገለጥበት ጊዜ አለ። እሱም በመጠበቅ ልባችሁ ይሙላ። እሱም በመጠበቅ ኑሯችሁ ኑሩ። እሱም በመጠበቅ አገልግሎታችሁን አገልግሉ። ህይወታችሁ ዋንጉት፣ በፊታችሁ እሱን አስቀድሙት። የህይወታችሁ ገዢ ዋና ይሁን። ለምን? ሲገለጥ በመገለጡ የምትገረሙና የምትደነቁ ነው። አንደኛ ተሰሎንቄ ምዕራፍ 1:10 እንደዚህ ይላል፣ ለሕያውና ለእውነተኛ አምላክ ያገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ነው። እዛ ላይ ዞር ያላችሁት ወደ ክርስቶስ እኮ የመጣችሁት ለዚህ ነው። ለሕያውና እውነተኛን አምላክ ለማገልገል ከሙታን ያስነሳውን ልጁን ኢየሱስን ደግሞ ከሚመጣው ቁጣ የሚያድነንን ክርስቶስን ትጠብቁ ዘንድ ነው እንጂ ያለበለዚያ ለምንድን ነው ወደ ክርስቶስ የመጣችሁት? ምንድን ነው ምክንያታችሁ ወደ ክርስቶስ እንድትመጡ? ሃይማኖተኛ እንድትሆኑ? የሃይማኖት እኮ ከአይሁድ እምነት በላይ ሃይማኖት የለም በዚህ ምድር ላይ። አስደናቂ እምነት ነው የአይሁድ እምነት። መቅደሱ እንኳን ሲመረቅ መንፈስ ቅዱስ እሳት ሞልቶታል። መቅደሱ በወርቅ የተለበጠ በብዙ ሚሊዮን ቢሊዮን ዳላር የተሰራ መቅደስ ነበራቸው። ከህግ የተሰጠው በጣም የተደነቀ ሃይማኖት ነው። ከዓለም ላይ ካለ ሃይማኖት በሃይማኖት እንትን ብንሄድ ደረጃ ግን አይደለም። ወደ ህያው አምላክ እኮ ዞር ያላችሁት፣ እውነተኛውን አምላክ ለማግኘት ዞር ያላችሁት ከሙታን ያስነሳውን ኢየሱስ ክርስቶስን ደግሞ እንደገና በመገለጡ የሚመጣውን ከሰማይ ትጠብቁ ዘንድ እንጂ ለቁጣ እኮ አይደለም የተመረጣችሁት። ለሚመጣ ቁጣ አይደለም፣ ለመከራ አይደለም የተጠራ ነው። ለደህንነት ነው የተጠራ ነው። የእግዚአብሔር ልጆች እንድንሆን የተጠራ ነው። የስላሴ ቤተሰብ እንድንሆን የተጠራ ነው። ይሄ የሚታየው በማይታየው ሲለወጥ ለዘላለም አብረን ከእግዚአብሔር ጋር ለመኖር ነው የተጠራ ነው። ስለዚህ እግዚአብሔር የራሱ ልጆች መከራ ውስጥ ከቶ እንትን አያደርግም። እንደሱ አይነት ባህሪ የለውም አይለውም። ስለ ነው ቤተክርስቲያንን በተለያየ ዘመን ሰይጣን ነው መከራ ውስጥ ቤተክርስቲያን እንድት ያደርጋታል። ነገር ግን እግዚአብሔር ከእሷ ጋር ስለሆነ እየጣሰች እያሸነፈች እያበበች ትወጣ። ሲያጠፏት እየባሰች ሲያዳፍኗት እየነደደች ነው የምትሄደው ቤተክርስቲያን። ሁላችን ቅዱሳን በሙሉ በህይወታችን ሰይጣን ዲስትሮይ አርጎን አያውቅም። ያልሞከረብን ነገር የለም። ሁልጊዜ እስካሁን ሳድረስ ይሞክራል ሁልጊዜ። ነገር ግን እግዚአብሔር ከኛ ጋር ስለሆነ ሁልጊዜ አሸናፊዎች ነን። ግን ከእግዚአብሔር ቁጣ ማን ያስጥለናል? እግዚአብሔር ከሆነ ቁጣውን የሚያመጣው እንዴት ከዛ እናመልጣለን? ለዚህ ነው እኛ ለቁጣ አልተመረጥን፣ ለመከራ ለሞት ለስቃይ አልተመረጥን። የተመረጥነው ለመዳን ነው፣ የልጁ መልክ እንድንመስል ነው። እግዚአብሔር በልጁ ነገሮችን ሁሉ ለመጠቅለል ነው። ልጁ በወንድሞቹ መካከል በኩር እንዲሆን ነው፣ እንዲልቅ ነው እያለ ኤፌሶንም ይነግረናል። ክርስቶስን ከፍ ከፍ ለማ ብዙ በወንድሞ በእሱን የሚመስሉ ብዙ ልጆችን ስለሚፈልግ ነው። ስለዚህ መገለጡን እየጠበቀን ቁጣን ሳይሆን መከራን ሳይሆን ችግርን ሳይሆን ስለ ህይወትም ስናስብ ህይወት ግንዛቤያችንም እንደዛ ሊሆን ይገባል። እስራኤላውያን ችግራቸው በአርባ ዓመት የምድረ በዳ ጉዞ ሲሄዱ ምንም እንኳን ኤርትራ ባህር ተመልሶ ቢዘጋም ኖ ተርኒንግ ባክ ምንም ነገር ለመመለስ ወደኋላ እድልም ባይኖራቸው ከግብፅን ግን ከውስጣቸው ማውጣት ማንም አልቻለም። ከግብፅ ወጡ እንጂ ግብፅን ከነሱ ውስጥ ማውጣት አልተቻለም። ሁሉ ጊዜ የሚያለቅሱት ስለሞታቸው ነው የሚያስቡት። በግብፅ መቃብር ጠፍቶ ነው ወይ ነው ጥያቄያቸው። እዛ ብንሞት አይሻልም? ለመሞት የትስ ብትሞት ምንድን ነው ችግሩ? ሞት ሞት ከሆነ የትስ ቢሞት ምንድን ነው ችግሩ? ግን የሞት ስፒሪት ነው አንቋቸው የኖሩት። ህይወት ህይወት አይሸጣቸውም። ሞት ነው ከነአንን ተወርሳላችሁ ወተትና ማር የምታፈልቅ እግዚአብሔር እዛ ያልደከማችሁበትን ያላረሳችሁትን ያልተከላችሁትን ወይን ትበላላችሁ። ያልሰራችሁበት ቤት ውስጥ ትኖራላችሁ። እኔ ህዝብ ሆናችሁ እኔ አምላክ ሆናችሁ እናንተ ህዝብ ትሆኑኛላችሁ። ጨርሶ ይሄን ሊያዩት አልቻሉም። የሚያዩት ሞታቸው ነው። የሚያዩት ግብፅ ሚጣጥሽና ሽንኩርት ነው የሚያዩት። ሲ ክርስቲያን እንደዚህ አይነት ህይወት በዚህ ምድር ላይ ያለ እንዲኖር እግዚአብሔር ቃል አያዝም። ለምን ክርስቶስ ሞተ ታዲያ? ለምንድን ነው ኢየሱስ በመስቀል ላይ የኛን በደልና ኃጢያት ይዞ የሞተው? ለምን ደሙ ፈሰሰ? ለምን ተሰቃየ? ለምን ተጎቆለ? ለምን ደሃ ሆነ? እንወደው ዘንድ ደም ግባት የለውም። ታመመ፣ ተቃየ፣ ተጨነቀ። ሲ በሱ ቁስል እኛ ተፈወስን ይለናል ኢሳያስ። ስለዚህ ያ የሆነው ህይወት ህይወት እንድንሸጥ ክርስቶስን እንድናስብ ጌታን እንድናስብ እሱን መስለን እሱን ሰብከን እሱን ኖረንን እንድንሞት ነው የተጠራ ነው። ክርስቶስ ኢየሱስ ክርስቶስ ይገለጣል፣ ኤኒ ታይም ይገለጣል ብለን ከዚህ በፊትም የነበሩ ቅዱሳን እና ሐዋርያ ጳውሎስ እንኳን ራሳቸው ክርስቶስን በመጠበቅ ነው ህይወታቸውን ያሳለፉት። ዛሬ ነገ ትገደላለህ እየተባለ እስከዛች ሞመንት ድረስ ክርስቶስን ይጠብቁታል። በየትኛው ዋን ወይ አናዘር ወይ ክርስቶስ ኢየሱስ ነው የሚመጣው፣ ወደ ክርስቶስ ነው የምንሄደው ነው የሚሉት። ስለዚህ ቅዱሳን ወንድሞቼና እህቶቼ ሁል ጊዜ ከፊታችን ተስፋ ያለን ሰዎች ነን። ተስፋ ያለን ሰዎች ነን። እኛ ያለቀ ህይወት አይደለም የጀመረ ህይወት ነው ያለን። እኛ ላይ ምንም የሚቋጭ ነገር የለም። የጀመረ የነደደ የሚሄድ ህይወት ነው ያለን። ሁለተኛ ጢሞቴዎስ 4:8 ላይ ሐዋርያው ጳውሎስ ለዛ ለወጣቱ ጢሞቴዎስ እንደዚህ ይለዋል። ሁለተኛ ጢሞቴዎስን ሲጽፍ የእግዚአብሔር ሰዎች እንደሚሉት የመጨረሻ መልእክቱ ነው። እነተም ከመልእክቱ አነጋገር መረዳት ይቻላል። የመጨረሻ መልእክቱ ነው። ህይወቱ የሚያልፍበት በኔሮ ተፈርዶበት የሞት ፍርዱን እየተጠባበቀ ባለበት በእስር ቤት ሆኖ ሁለተኛ መልእክቱን ለወጣቱ ለጢሞቴዎስ በመንፈሳዊ ለወለደው ልጁ ነው የሚጽፍለት። ሲጽፍለት ወየ ወየ ወየ፣ እባክህ ጸልይልኝ፣ የጸሎት ርስ ለቅዱሳን ሁሉ ስጥልኝ፣ ይኸው ሊገሉኝ ነው፣ እንት ሰይፍ ተዘጋጅቶብኛል፣ ምን እንደምሆን አላቅም። አይደለም አይደለም፣ እንደ ጀግና ነው፣ ጀግና ነው፣ እንደ ጀግና ኖሮ እንደ ጀግና ነው የሚሞተው። ስለዚህ ነው አይደለም ያለው፣ እንደዚህ ነው ወደፊት የጽድቃ ከላይ ከፍ ብላችሁ ብታነቡት ሩጫውን ጨርሻለሁ፣ ሃይማኖትን ፈጽም ያለው ወደፊት የጽድቃ ክሊት ተዘጋጅቶልኛል፣ ይህም ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ያስረክበዋል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። ኒውስ አለኝ፣ ጉድ ኒውስ አለኝ። በርታ በርታ በርታ፣ አይዞ እንግዲህ በክርስቶስ ኢየሱስ አንተ በርታ። ጢሞቴዎስ ጠቅላላ በርታ ነው። እንደ ወታደር መልካም ወታደር ሆነ መከራ አብረኸኝ ተቀበል። ለታመኑ ሰዎች ወንጌልን አደራ ስጥ። አይዞ ብዙ ሰዎች የመሰከሩለትን ይሄንን ክርስቶስ ኢየሱስን ይዘህ ወደፊት ሂድ። አይዞ አይዞ። ለምን አለ? በመገለጡ የሚመጣ ህይወት አለ። ለኔ ብቻ አይደለም። የጽድቅ አክሊል ባለፈውም ስለ አክሊል ሳስተምራችሁ ነግሬያችኋለሁ። የጽድቅ አክሊል ይጠብቀኛል። ልከብር ልሸለም ነው የምጠብቀው። አይ ካን ዌት ፊቱን ላየው ነው የምተጋው። እኔ ለራሴ አሁን ማስበው ቀን ከሌት ክርስቶስን ለማየት ነው የምተጋው። በሱ ለመደነቅ በሱ ለመገረም ክርስቶስም የሚመጣው በቅዱሳኑ ሊገረምና ሊከበር ነው የሚለው መጽሐፍ ቅዱስ። እንድንገረምበት እንድናከብረው ነው ክርስቶስ ኢየሱስ ወደኛ የሚመጣው። ይመጣል፣ ጌታ ይመጣል። ስለ ወንድም ልጄ ሆይ ይለዋል። ነው ወደፊት ጽድቅ አክሊል ተዘጋጅቷል። ዝም ብለን እንደማንም ሞተን ምናምን የምናልቅ ሰዎች አይደለንም። እንደምንም አብርተን ሻማ ሆነን ነደን የምናልቅ አይደለንም። የሚቀጥል ህይወት ያለን የተባረከ ተስፋ ያለን ተስፋችን የሆነው ክርስቶስ ኢየሱስ ይመጣል። መገለጥ አለ፣ ይገለጣል ኢየሱስ ነው የሚለው። ስለዚህ አይዞ አይዞ፣ አሁን ልቁኑ አንተ በርታ። ልቆን የጸጋ ስጦታህን ያዳፈንካውን ቀስቅሰው አነሳሳ እንደገና እጄን በመጫን አሁን ለአንተ የተሰጠውን የጸጋ ስጦታ አነቃቃለሁኝ። እጄን ጭኝ እሳት ፍምን ከእሳት የተዳፈነ ፍምን እንደሚገልጥ እንደዛ በውስጥ ያለውን የጸጋ ስጦታ እቀሰቅሳለሁኝ፣ እከፍታለሁኝ። ይንደድ ይንደድ እሳቱ ነው የሚለው። አይዞ አይዞሽ አይዞ አይዞ ክርስቶስ ኢየሱስ ይገለጣል። ያሳርፈን ክርስቶስ ኢየሱስ ይመጣል። የዚህ እኮ ዓለም ኤኒዌይ መቼም ቢሆን አይሞላ። ክርስቶስ አለ፣ የተባረከ ተስፋ አለ፣ ጌታ አለ። ይመጣል፣ ጌታ ክርስቶስ ይመጣል። ታላቁ ተስፋችን ኢየሱስ ክርስቶስ ይመጣል። መገለጡን ለሚወዱ ሁሉ እንጂ ለኔ ብቻ አይደለም። ሲ መገለጡን በመውደድ የሚኖር ህይወት አለ። ቀድምም ሲጀምር እንደነገርኳችሁ መገለጡን ለምንድነው ይሄን ማስተምራችሁ? መገለጡን በምንወድበት ጊዜ፣ መገለጡን በምንጠብቅበት ጊዜ ጸጋ ለሚሰጥ ጸጋ በጸጋ ላይ ጸጋ ይሰጠናል። ያ ጸጋ ደግሞ ኃጢአተኝነትና አለማመኘትን ክደን የተባረከ ተስፋችን ክርስቶስን እንድንጠብቅ ያስተምረናል። ይሄው ጸጋ ደግሞ ክርስቶስ ኢየሱስን በምንጠብቅበት ጊዜ የሚመጣው ሽልማቶቻችን ሁሉ በጸጋ ነው የሚሆነው። ለምን? ወይ እኔ እኮ ምንም አልሰራውም ለክርስቶስ። ብዙዎች እኮ እንደዚህ ሆነውለታል። ውለ ነው ብናወዳደር ከሰው ጋራ ምንም፣ ከቢሊ ግራሃም ጋር እንኳን ራሴን ሳወዳደረው ወይ እኔ በጣም መጨረሻ ነው የምሆነው ብዬ አንዳንዴ አስባለሁ። ግን አይደለም፣ እግዚአብሔር እንደሱ አይደለም። እግዚአብሔር ቅን ፈራጅ ነው፣ እንደዛ አይነት አምላክ አይደለም። ያስደንቀናል፣ ያስደንቀናል። ስለ አንዲቷ ስለ ትሿ እምነታችን ያስደንቀናል። ብቻ ኢየሱስ ክርስቶስ ገለጠ። የምንጠብቅ የተባረከ ተስፋ ያለን ሰዎች መሆናችን ውስጣችንን እናነሳ። የተሰጠንን የጸጋ ስጦታ እንጣል፣ አናዳፍን። ባለን በተሰጠን የጸጋ ስጦታ እናገልግል፣ ጌታን እናገልግል። ዋጋው ከሱ ጋር ነው። ሰዎች ላያመሰግኑን ይችላሉ። ሰዎች ወሽ ላይሉን ጸጋችንንም አክኖሌጅ ላያረጉት ይችላሉ። ሰዋት ምንም አስፈላጊ እኮ አይደለም። እሱ ቢያረጉት እኮ ቢጠቀሙት እነሱ ናቸው። ባያረጉትም ዛት ኦኬ። በተገኘው መንገድ በተገኘው በተከፈተው በር ሁሉ እንሂድ። ክርስቶስ ኢየሱስን በመገለጥ በመገለጡን በተስፋ እየጠበቅን ኑሯችን፣ ህይወታችን እንደዚህ አይነት ህይወቱ ስንገባ ምንድን ነው የሚጠቅመው? እኛን ነው የሚጠቅመን። እኛን ይጠቅመናል። ላይት እንድንሆን ያደርገናል። በቃ ቀለል ብሎን እንድንኖር ያደርገናል። ለብዙ ነገር እንዳንጨነቅ ያደርገናል። ለእኔ ይሄንን ነው ያየሁት በህይወቴ ላይ። ቀላል እንዲሆን ህይወት ያደርግልኛል። ነገሮችን በቀላል እንዳያቸው ያደርጋል። ሰይጣን እንደው አክርሮ አክርሮ እንደዚህ ህይወትን እንደዛ ሊያደርገው ሲሞክር ፍጥፍጥ አድርጎ መሬት ላይ ይዘቀዝቅልኛል። ስለዚህ ክርስቶስ ኢየሱስን በመጠበቅ የሚገኝ ህይወት የተዋበ ነው። ቆላሲያስ 3:4 ላይ ሐዋርያው ጳውሎስ ቆላሲያስ 3:4 ህይወታችሁ የሆነ ክርስቶስ የሚገለጥበት ጊዜ በዚያ ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ህይወታችሁ የሆነ ክርስቶስ ኢየሱስ ሲገለጥ እናንተ ደግሞ በዚያ ጊዜ በክብር ትገለጣላችሁ። አይደለም የክርስቶስ ኢየሱስ ክብር ብቻ አይደለም፣ እኛም በክብር እንገለጣለን እዚህ ምድር ላይ። ምድር አለፈላት ሰራዊት አላት፣ የዛን ጊዜ ነው የሚዘመረው። አሁን አይደለም። ምድር አለፈላት ኢየሱስ መጣላት፣ ምድር አለፈላት ሰራዊት መጣላት የሚባለው ምን አይነት ሰራዊት ነው? ምን አይነት የዛን ጊዜ ነው የሚዘመረው። ከክርስቶስ ጋር ስንከብር በከበረ አካል ቅዱስ በሆነ ክርስቶስን በሚመስል አካል ምድርን ክርስቶስ ያስተዳድራት የጌቶች ጌታ የነገስታት ንጉስ ሆኖ እኛ ከስሩ ሆነን አብረነው ስንከብር የዛን ጊዜ ምድር አረፈላት። እስካሁን ግን በምጥ ውስጥ አለች ብሏል ሐዋርያው ጳውሎስ። እስካሁን በምጥ ምስር ሁሉ በምጥ የዛን ጊዜ ግን ደሟንም አትደብቅም፣ ክፋትን አትደብቅም፣ ክፎችን አትቀበልም። ክርስቶስን ስታስተናግድ ምድር አለ። አሁን ምድር ግማሹ ዲሞክራሲ ግማሹ ዲክታተርሺፕ ነው። ንቅ አርጎ የያዘው ዓለምን በተለይ አፍሪካውን ዓለም ስትሄዱ ዲክታተርሺፕ ነው። ብዙ ኤሮፓና ደግሞ እዚህ አሜሪካ ስትመጡ ዲሞክራሲ ነው። ግን ስቲል ፐርፌክት አይደለም ዲሞክራሲው። እሱ ራሱ እንትን አድርገውት አልጨረሱትም። እዛ የሚፈልጉ ደረጃ ላይ ማንም ሰው ዲሞክራሲ ጋር መምጣት አልቻለም። ፕላን አድርገው ጽፈው ይሄ ነው ዲሞክራሲ የሚሉትን መኖር እነሱም አልቻሉም። ክርስቶስ ኢየሱስ ሲገለጥ ግን ሰማያዊ ነው። ሰማያዊ መንግስት ክርስቶስ ይመጣል። ስለዚህ ያ የተባረከ ተስፋችሁን ኢየሱስን እኛ ብቻ አይደለንም፣ ምድር ራሷ በምጥ ትጠብቀዋለች። ፍጥረት ከብዶን ቃት እንቃትታለን ይላል ሐዋርያ ጳውሎስ። ይሄ ከዚህ ስጋችን የምንለየው ክርስቶስ ኢየሱስ ስለሚመጣ ስለሆነ እኛ እንኳን ይሄ ስጋችን ከብዶን እንቃትታለን። እኛ ብቻ ሳንሆን ፍጥረት ምድርም ትቃትታለች። ምድር አለፈላት፣ ክርስቶስ መጣላት። ምድር አለፈላት፣ ሰራዊት መጣላት። አብረን ከክርስቶስ ጋር የምንከብርበት ህይወታችን የሆነው ክርስቶስ ሲገለጥ የሱም መገለ በዚያን ጊዜ እኛ ደግሞ ከርሱ ጋር ስለምንከብር ይሄንን ወንድሞች ሆይ እህቶች ሆይ ይሄን ያሰባችሁ ኑሯችሁን ህይወታችሁን ምሩ እንጂ ምን ነገ ምን ይሻለኛል ነገ ምን ሆናለሁ ነገ ምን ይመጣብኛል ነገ እንደዚህ ሆናለሁ አይደለም። ነገ መልካም ነው። ነገ መልካም ነው። ክርስቶስ ኢየሱስ ይመጣል። ነገ በጣም መልካም ነው ለኛ። በጣም የተሻለ ነው ነገ። ወደዛ እየተጠጋን ስለሆነ ወደ ክርስቶስ መምጣት እየተጠጋን ስለሆነ ነገ የተሻለ ነው እንጂ መጥፎ አይደለም ለኛ። የተሻለ ነው ለቅዱሳን በሙሉ ለክርስቶስ ነገ የተሻለ ነው። ነገ መልካም ነው። በጎ ነው ነገ። ፊልጵስዩስ 3:20 እንደዚህ ይላል፣ እኛ አገራችን በሰማይ ነው፣ ከዚያ ደግሞ የሚመጣ መድኃኒት እርሱም ጌታችን ኢየሱስ ክርስቶስን እንጠብቃለን። መከራ አይደለም ሲጠብቁ የነበሩት እነዚህ ሰዎች፣ አስተያ መሲህ አይደለም ይሄ ነው። ለዚህ ነው በጣም የሚገርመው ራእይ ስለገለጠው ነው እንጂ አሁን ስለ ሾው አመት ስለ አስተያው መሲህ ዳንኤልም አስተምሯል። ዳንኤል ላይ ያለ ግን ራእይ ላይ ክርስቶስ ለሐዋርያ ዮሐንስ ስለገለጠው ነው። አሁን እኔም እንኳን የምችለውን ወደፊት ሳስተምር ለማስተማር የበቃሁት እንጂ ሐዋርያ ጴጥሮስ ማነው ቢሆንም ሐዋርያ ጳውሎስ ፈጽመው ስለ መከራው ዘመን ምንም ነገር ያወሩት የለም። ትንሽ እያወሩ ዝግት because that's not your business ነው። እናንተን አይመለከትም ዱሳንን አይመለከትም ነው። ያንን እንኳን ማስተማር የሚገባው ለምንድን ነው? ላልዳኑ ሰዎች ምናልባት ሰከንድ ቻንስ እንዲያገኙ ነው ያንን የምናስተምረው። እንቢ ብለው አሁን ይሄን የጸጋ ዘመን አክፋፍተው ከታውት በኋላ እየከፈሉ ለራሳቸው ደንነት እየከፈሉ ይገባሉ ይድናሉ ከፈለጉ ማለት ነው በመርጫ። ለዚህ ነው ማስተማር የሚያስፈልገው እንጂ ለቅዱሳን ያንን እነሱ ማላስተሃራ ጳውሎስ ብዙ ትምርት የለም። ስለ መከራው ዘመን ብዙ ትምርት የለም። ማቴዎስ ወንጌል ላይ፣ ማርቆስ ወንጌል፣ ሉቃስ ወንጌል ላይ ያለ ክርስቶስ ኢየሱስ የተናገረው ለነሱ ለእስራኤላውያን የሚመጣውን በመጨረሻው ዘመን የሚሆነውን የነገራቸው እሱን በመርደር እሱን ይዘን ከዳንኤል ጋር ያስታረቀን ነው። ከሌሎች መጻፍቶች ያስታረቀን ትምን ብልድ ያደረገው። ስለዚህ ዋናው ትምህርት ግን ሐዋርያት ያስተማሩ ክርስቶስ ኢየሱስን ስለመጠበቅ ነው። በክርስቶስ ኢየሱስ በመጠበቅ ያለን ህይወትና ደስታ ሰላም ነው ያወሩት። በኑሯቸው ችግር አልነበራቸውም? ነበራቸው። ይራቡ ነበር? አዎ ይራቡ ነበር። ይጠሙ ነበር? አዎ ይጠሙ ነበር። ይታሰራሉ? አዎ ይታሰራሉ። ችግሮች አሉባቸው? አዎ ችግሮች አሉ። በቤተ ክርስቲያን ውስጥ ያሉትን ችግሮች ደብቀዋል? አልደበቁም። ግን ያ ሁሉ ሆኖ የተባረከ ተስፋ አለ። ሁልጊዜ ፖይንት ሲያደርጉት የኖሩት ወደ ተባረከው ተስፋችን ወደ ክርስቶስ ኢየሱስ እንድናይ ነው። ነገሮቻችን ላይ እንድንቀመጥ አይደለም። ችግሮቻችንን ሶሉሽን አልሰጡንም። ለችግሮቻችን ሶሉሽኑ የሚመጣ ጌታ አለ። የተባረከ ተስፋ አለ። ታላቅ ተስፋ አለ። የምናርፍበት ለዘላለም ላንዴና ለመጨረሻ ጊዜ ሰይጣን የሚመጣበት ላንዴና ለመጨረሻ ጊዜ ሞት በውጊያው የሚወጋበት ላንዴና ለመጨረሻ ጊዜ ሁሉን ቆቅልሻ የጸሎት ርሶቻችን መልስ የሚያገኙበት ለአንድ ለአስር የጸሎት ርስ ቢኖራቸው አስሩም የሚመለስበት ክርስቶስ ሲመጣ ኢየሱስ ሲመጣ የጸሎት መልስ ነው ኢየሱስ። የቅዱሳን የጸሎት መልስ ነው ኢየሱስ። ስለዚህ ክርስቶስን በመጠበቅ መኖር ኢሳይያስ 26:20 እስከ 21 እንደዚህ ይላል። ኢሳይያስ 26:20 እስከ 21 ህዝቤ ሆይና ቤትህ ግባ፣ ደጅህንም በኋላህ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። በምድር በሚኖሩ ላይ በበደላቸው ምክንያት ቁጣን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል። ምድርም ደሟን ትገልጣለች። ሙታኖቿንም ከእንግዲህ ወዲህ አትደብቅም አትከድንም ይላል ኢሳይያስ። ምንድን ነው የሚለው? ህዝቤ ሆይ ና፣ ወደ ቤትህ ግባ፣ ደጅህን በኋላህ ዝጋ። ሰባቱ ዓመት እንሄድበት አንዱ ትልቁ ወደ ጌታ የሚሰበሰብ እንሄድበት ምክንያት ከዚህ ከሚመጣው ቁጣ ለመዳን ነው። ወደ ቤቱ ገብተን በር ለመዝጋት ነው የምንሄደው። ማንም ሰው መከራና ጭንቀት ከፊት እያየ እዛ መከራው ጋር ኢንቮልቭ እንዲያደርግ ልጆቼን እኔ አልፈቅድም። ዘልዬ አስገባለሁ። አንድ ጊዜ ትዝ ይለኛል ልጆች ሆነው ፕሌግራውንድ አለ፣ ግቢያችን ውስጥ ፕሌግራውንድ ነበረ እዛ የምንኖርበት አፓርትመንት እና እየተጫወቱ እኔ ቁጭ ብዬ ይጠብቃቸዋለሁ። ድንገት የፖሊስ እንትን ሄሊኮፕተር ይዞረን ጀመር እና አንድ ነገር ጠረጠርኩ፣ ምክንያቱም ብዙ ጊዜ ሌባ ነው እነሱ እንደዛ የሚከተሉትና ልክ እንዲዞር ስል የሆነ ሰው ዘሎ ጃምፕ አድርጎ እንትኑን ግንቡን ወደ እኛ ወደ ነበርንበት ሲገባ አየሁት። ኢሚዲየትሊ ያደረግኩት ሁለቱን ልጆችን ቀብ አድርጌ ወደ ቤቴ ገብቼ በር ነው የዘጋው። ልንገራችሁ ማአት ልጆች አሉ? አዎ ነበሩ ነበሩ። ዋይ ለምን ተውሻቸው? አይ ዶንት ኖ። እኔ ግን የማውቀው አንድ ነገር ነው፣ ልጆቼ ቀጥታ ሄድኩና ቀብ አድርጌ ይዤ ገባሁና ቤቴ በሬን ጠርቅም አድርጌ ዘጋሁት። ጀስት ዘ ሴም ክርስቶሴን ነው የሚያደርገው ልጆቹን ከሚመጣው ቁጣ፣ ልክ ቁጣው ከመውረዱ በፊት ከመምጣቱ በፊት ክርስቶስ ኢየሱስ ራፕቸር ማለት ቴክ ኦቨር ወይም ልክ መንጠቅ ነው። መንጠቅ ማለት ነው ልክ አንድ እሳት ውስጥ ሊወድቅ የሆነ ነገር ብድግ እንደማድረግ ወይም መኪና አደጋ ውስጥ ሊገባ ሰው ሳያይ እሱን ጎትቶ ከዛ ውስጥ እንደማውጣት ማለት ነው። ንጉቡ በርን ከኋላችሁ ዝጉ ከሚመጣው ቁጣ፣ ቁጣው እንዲያልፍ እግዚአብሔር በቁጣ ወጥቷልና፣ ቁጣው ከእግዚአብሔር ዘንድ ነው። ለዚህ ነው ቤተክርስቲያንን የማይመለከትም የምንለው፣ ቁጣው የሚመጣው ከእግዚአብሔር ዘንድ ስለሆነ ነው። ባላመኑት ሰዎች ላይ ክርስቶስን አንቀበልም ብለው በገፉት እግዚአብሔር ልጁን ሰጥቶ እያለ ደም ፈሶላቸው ለዋጋ ተከፍሎላቸው እያለ ዋጋቸውን ስለናቁት ስለገፉት ቁጣ ይመጣል። ይህንን አሁን የሚቀጥለውን ትምህርት ከመጀመሪያ በፊት ትንሽ ኢንትሮዳክሽን መስጠት ይገባኛል። አሁን ይሄ ቁጣ እንዳልነው በኤርሚያስ 37 ላይ ኤርሚያስ ምዕራፍ 30 ቁጥር 7 እንደዚህ ይላል፣ ይሄ ታላቅ የመከራ ዘመን ለሰባቷኛ በሰማይ ታላቅ ደስታ ውስጥ ስንገባ ክርስቶስ ኢየሱስ ሲገለጥ እንዳልነው ታላቅ ደስታ ውስጥ፣ ሽልማት ውስጥ፣ ክብር ውስጥ፣ የበጉ ሰርግ፣ ትልቅ ክርስቶስ በክርስቶስ የምንደነቅበት ዘመን ነው። በእሱ የምንገረምበት የምንደነቅበትን አብረ ነው የምንከብርበት ታይም ሲሆን በዚህ በምድር ላይ ግን ታላቅ የመከራ ዘመን ይሆናል። ታይቶ የማይታወቅ በዓለም ላይ ታላቁ የመጨረሻው መከራ ዘመን የዛን ጊዜ ነው አፕን የሚያደርገው እና ምን ይላል ኤርሚያስ 30 ቁጥር 7 ላይ እንደዚህ ይላል፣ ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለምና፣ ያ የያዕቆብ የመከራ ዘመን ነው። ያዕቆብ ማለት እስራኤል ማለት ነው። ስለዚህ የእስራኤል የመከራ ዘመን ነው። እስራኤል ክርስቶስን ስለገፋች ለነሱ ወደ ገዛ ወገኖቹ መጥቶ ግን የገዛ ወገኖቹ ስላልተቀበሉት ለአብርሃም የተሰጠላቸውን ተስፋ ለዳዊት ዙፋን ላይ ይቀመጣል ንጉስ እያላቸው ገፉት። ለተቀበሉት ለዚህ ነው ወጣ። እግዚአብሔር ፕላኑን ቀየረና ለዓለም ሁሉ ከፈተው። መጀመሪያ ለነሱ ነበር የተሰጣቸው። በእነሱ በኩል ክርስቶስን ቢቀበሉ እነሱ ክርስቶስን ከተቀበሉ በኋላ ወደ ዓለምን ሁሉ ይቆጣጠራሉ። ዓለምን ሁሉ ወደ ክርስቶስ እንዲመጣ በእነሱ ህይወት ውስጥ ይጋብዛሉ። ሰዎች ብዙ ሰው ወደ ክርስቶስ የመምጣት እድል ይኖረው ነበረ። ከዛ ወደ ሚሊኒየም ቀጥታ የመግባት እድል ነበር ብለው ይታሰባል። እግዚአብሔር አያውቅም። አሁን ይሄ እግዚአብሔር ፕላን ነው ወይ ያሳሳቱበት? አይደለም። እግዚአብሔር በማወቂያ ባህሪው አምላክ ስለሆነ ሁሉን አስቀድሞ አይቶ ስለሚያውቅ ሲጀምሮ ጨርሶ የጀመረው ስለሆነ ያውቃል። ለዚህ ነው ኤፌሶንም ከዘላለም ዘመና በፊቱ ቅዱስና ነውር የሌለነውን ዘንድ አስቀድሞ በክርስቶስ ኢየሱስ መረጠን ብሎ ከዘፍጥረት በፊት ወስዶ ነው የሚነግረን። እራሱ በልጁ ፕላን ነበረው። ክርስቶስ በክርስቶስ አስቀድሞ ነውር የሌለንነውን ዘንድ በክርስቶስ መርጦናል። እነሱንም ይኸው ነበር የመጣላቸው እድል። ያንን እድል ስላልተቀበሉት እና ሌሎችም ዓለም ጠቅላላ ስላልተቀበለ ይሄ የሚመጣ መከራ ቁጣ የመከራ ዘመን እንደሚጠብቅ መጽሐፍ ቅዱስ ያስተምራል። ስለዚህ አሁን የምናየው እስራኤል በድንዛዜ ውስጥ እንደሆነች ለማወቅ ሮሜ 11ን ከአንድ እስከ 23 ያለውን ማንበብ ትችላላችሁ። ሮሜ 11 ከአንድ እስከ 23 እንደዚህ ይላል፣ እንግዲህ እግዚአብሔር ህዝቡን ጣላቸውን እላለሁ? አይደለም፣ እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸውም። እንግዲህ ምንድን ነው? እስራኤል የሚፈልጉትን አላገኙም፣ የተመረጡት ግን አገኙ። ሌሎችም ደነዘዙ፣ እንዲሁም አይኖቻቸው እንዳያዩ ጆሮአቸው እንዳይሰማ እግዚአብሔር የእንቅልፍን መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል። ይህንን ዳዊት ነው ያለው። እንግዲህ የተሰናከሉት እስኪወድቁ ድረስ ነውን? እላለሁ አይደለም። ነገር ግን እነርሱ እነርሱን ያስቀናቸው ዘንድ በእነርሱ በደል አመጻ ለሕዝብ በእነርሱ በደል መዳን ለአሕዛብ ሆነ። ዳሩ ግን በበደላቸው ለዓለም ባለጠግነት መሸነፋቸው ለአሕዛብ ባለጠግነት ከሆነ ይልቁኑ መሙላታቸው እንዴት ይሆን? የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን የሚመጣ ሕይወት በቀር መመለሳቸው ምን ሊሆን ይሆን? እንደዚሁም እስራኤል ሁሉ እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ያዕቆብም ኃጢአተኝነትን ይላል እንደሚል ይህንን ሐዋርያው ጳውሎስ ነው ለሮሜ ሰዎች እያወዳደረ፣ እናንተ አሕዛብ አትኩራሩ፣ እግዚአብሔር እኮ እነዚህን አይሁዳውያንን ቢጥላቸው በእነሱ መውደቅ ምክንያት ለእናንተ መነሳት ሆኖላችኋል። በእናንተ በጸጋ እንድትድሉ የተከፈተላችሁ እነሱ ወንጌል አልተቀበሉት ነው። እነዚህ የወራ ዛፎችን ቆርጦ እናንተን የበረሃ ዛፎችን ከተከለ በዚህ በራሳችሁ አትኩራሩ፣ አሕዛቦች አትኩራሩ፣ እግዚአብሔር ይሄን አድርጓል። ግን በእነሱ ጉድለት እነሱ ባለመቀበላቸው ምክንያት ለእናንተ እንደዚህ ከሆነ በሚቀበሉበት ሰዓት ደግሞ ምን ሊሆን እንደሚችል እስቲ አስቡት። ስለዚህ ከእንቅልፋቸው የነቁበት ዘመን እንዳለ እና አንድ ቀን እስራኤል ሁሉ እንደሚድን ወደ ክርስቶስ እንደሚመለሱ ተስፋ አለ። ስለዚህ እነዚህ ማቴዎስ ወንጌል፣ ማርቆስ ወንጌል ላይ ክርስቶስ ኢየሱስ ስለ ሐሰተኛ ክርስቶስ፣ ስለ ጦርነት፣ ስለ ጭንቀት፣ ስለ ስቃይ ብዙ ነገር በማቴዎስ ወንጌል ላይ ተናግሯል። ስለዚህ እነዚህ ነገሮች አሁን ብዙ ክርስቲያኖች የሚጠይቁት ታዲያ ይሄ እንዴት ሊሆን ይችላል? እንደዚህ ይላል ክርስቶስ ራሱ አይደለም ወይ ያስተማረው? ውነን ነው ክርስቶስ ያስተማረው ለአይሁዳውያን ነው ያስተማረው፣ ለአይሁዶች ነው ያስተማረው። የጠየቁትም እዛ ጋር ይሄን ብንመለከት የጠየቁትም ራሳቸው ናቸው እንጂ እሱ አይደለም፣ እነሱ ራሳቸው ሲጠይቁት ነው የምንመለከተው። ማቴዎስ ወንጌል ምዕራፍ 24 በሙሉ እሱን ይነግራቸዋል። ሉቃስ ወንጌል ምዕራፍ 21 በሙሉ እሱን ይነግራቸዋል። ማርቆስ ወንጌል ምዕራፍ 13 በሙሉ እሱን ይነግራቸዋል። እኔ የምሞክረው ይሄንን ከራእይ 6 ጋራ እያግባባው ለማስተማር ነው የምሞክረው። እንደዚህ ይላል ራሳቸው ምን ይሉታል? ከመቅደስ ወጥቶ ምዕራፍ 1 ሲጀምር ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱ መቅደሱን ሲያዩ ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? አላቸው። እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እነሱም ደብረ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻው ምንድን ነው? ሲ እነሱም አንደርስታንድ የሚያደርጉት የሚመጣው ሁለተኛ ዘ ሰከንድ ካሚንግ ክርስቶስ ከመከራው በኋላ ማለት ነው። ለመጨረሻ ጊዜ ሐሰተኛው መሲህ ለመምታት ዓለምን ሰይጣን ላይ ለመፍረድ የምትመጣው መቼ ነው? ዛት ዘ ኳስቸን። እነሱም የጠየቁት እሱ ነው። እሱም የመለሰው ይሄን ነው፣ የመምጣትህና የዓለም መጨረሻው ምንድን ነው ብለው። በዚህ ጊዜ ቤተን ገና አልተወለደችም። ሐዋርያ ጳውሎስ ወደ ክርስቶስም አልመጣ። ክርስቶስ ራሱ በመስቀል ላይ ደሙ አልፈሰሰም። ስለዚህ ይሄ አሁን እኔ ቅድም ከዚህ አስተምራችሁ የነበረ ትምህርት በዚህ ጊዜ ክርስቶስ ሊያነሳው አይችልም፣ ምክንያቱም ገና ሚስጥር ሆኖ የተቀመጠ። ለዚህ ነው ሐዋርያ ጳውሎስ ክርስቶስ ገልጦልኝ ነው የሚለው። የክርስቶስ አያውቀውም አይደለም፣ ግን ጊዜው አልነበረም፣ ለእነሱ ጊዜው አልነበረም። ግን የሚመለከታቸውን ግን ነግሯቸዋል። የሚመለከታቸውን ሲነግራቸው ምን ይላል? እንደዚህ ይላቸዋል። ኢየሱስ መልሶ እንዲህ አላቸው፣ ማንም መጀመሪያ እንዳያስታችሁ ተጠንቀቁ። ጀስት ቢ ኬርፉል። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። በዚያ ጊዜ ለመከራ አሳልፎ ይሰጧችኋል፣ ይገድሏችኋል፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያ ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው ማሳለፍ ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል። እሱንም ፖይንት አድርጋቸው ያዙልኝ። የመንግስት የጸጋ ወንጌል አይደለም፣ የመንግስት ወንጌል። ራእይም የሚለው የመንግስት ወንጌል ነው የሚሰበከው። ሲ አሁን እየተሰበከኛ የሰማነው የጸጋ ወንጌል ነው። ሐዋርያ ጳውሎስ የሰበከው የጸጋ ወንጌል ነው። በዛ ጊዜ ግን ክርስቶስ መጥቶ የሰበከው የመንግስት ወንጌል ነው። ማቴዎስ ወንጌል ላይ የመንግስት ወንጌል ነው ክርስቶስ ይዞ የመጣው። አሁንም በመጨረሻው እነሱም የሚሰብኩት አይሁዳውያኖቹ የመንግስት ወንጌል ነው። ስለዚህ የመጨረሻው የመንግስት ወንጌል ይሰበካል። እንግዲህ በነብዩ በዳንኤል ተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያ ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነት ያሉት በቤቱ ያለ ውስጥ አይውረድ፣ በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያች ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያ ጊዜ ከዓለም ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህ ወይም ከቶ የማይሆን ታላቅ መከራ ይሆናልና። እስቲ ተመልከቱት። አሁን ዝም ብላችሁ ስታነቡት አንደኛ ዳንኤል የተነበየው አለ በምዕራፍ 9፣ እሱን እናየዋለን። ክርስቶስ የጠቀሰውን ዳንኤል ጋር ሄደን እናየዋለን። ምንድነው ምን ማለቱ ነው ለማለት። ሁለተኛ እኛ የአይሁድ ተራሮች የት ናቸው? በሙሉ የዓለምን ክርስቲያን የሚመለከት ከሆነ እስራኤል ውስጥ ሄደን ጥቅጥቅ ብለን እስራኤል ውስጥ መኖር አለብን ማለት ነው በመጨረሻው ዘመን። ለምን? ተራራዎቹን ለማግኘት እነሱ ወደ ተራራ ሄደው የሚሸሹባቸው ጊዜያቶች ስላሉ። ሌላ እኛ ሰንበት አምላኪያን አይደለንም። አሁን ሰንበት ማምለክ ሊኖርብን ነው ማለት ነው። በሰንበት ሽሽታችሁ እንዳይሆን የተባሉት እነሱ ናቸው። በሰገነት በእርሻ ያለ ልብሱን የሚሰር ጊዜውን ነው። እርጉዞችና የሚያጠቡ የሚለው ታይም ጊዜው በጣም የመከራ ዘመን ስለሚሆን መግዛት መሸጥ መለወጥ ስለማይቻል አስተኛው መሲህ ዓለምን ኮንትሮል ስለሚያረጋት ልክ በእስራኤላውያን በምድረ በዳ ይመሩ እንደነበረ በሙሴ ከላይ በእሳት አምድ በቀን በዳመና አምድ ሌሊት በእሳት አምድ ይመሩ እንደነበር እነዚህ ሰዎች ዘሴም እንትን ውስጥ ነው በኋላ የሚገቡት ማለት ነው። ስለዚህ ይሄን የሚያወራው ስለ እስራኤላውያን ክርስቶስ ኢየሱስን እንዴት አድርገው ተመልሰው እንደሚቀበሉ ግን ለመቀበል ጊዜ የፈጀባቸው መሆኑና በምን አይነት ፕሮሰስ ወደ ክርስቶስ እንደሚመለሱ ወይም ሐዋርያው ጳውሎስ ያለው ከእንቅልፋቸው የሚነቁበት ዘመን የሚለውን እሱን ለማስተማር ነው። እንግዲህ አሁን ከዚህ በኋላ እንትን የማደርገው ማለት ነው። ዳንኤል የተባለው የጥፋት በዳንኤል የተጻፈው የሚለው ሐሰተኛው መሲህ በመቅደሳቸው የሆን መስዋዕትን በማቅረብ ነው። ለምሳሌ መስዋዕት ነው እንግዲህ ለአይሁድ አጸያፊ ነገር የሚሉት። ካህን መስዋዕት ማቅረብ ሲገባው እሱ መስዋዕትን ማቅረብ ይፈልጋል። ሁለተኛ ከተመረጡ በጎች ይልቅ መይቢ አሳማ የፈለገውን ነገር መስዋዕቱ ላይ ይዞ ስለሚመጣ ያንን ነው የዛን ጊዜ ነው የሚነቁት ማለት ነው። ግን ለሶስት ዓመት ተኩል ጌታ አምላክ እነሱን እሱ ትክክለኛ መሲያችን ነው ብለው እንደሚቀበሉት ነው መጽሐፍ ቅዱስ የሚያስተምረው። ስለዚህ እንደሱ እያልኩ ነው የሚሄዱ። ዝም ብዬ ገለጻ ልስጣችሁ ብዬ ነው። ታይሙ እንትን እያደረገ ስለሚመጣ ኔክስት ዊክ በደንብ ገብቼ እንዳስተምር ጀስት ኢንትሮዳክሽን ነው እያደረግኩ ያለሁትና እነዚህ ማቴዎስ ወንጌልን ሉቃስ 21ን ማርቆስ 13 ላይ ያለው ክርስቶስ እንደውም ሌሎች አስተማሪዎች የሚሉት ኦልሬዲ ከ37 ዓመት በኋላ ክርስቶስ ኢየሱስ ከሞተ ከተቀበረ ከተነሳ ከ30 በኋላ ሮማውያን እውነት ነው መቅደሱን አፍርሰውታል። ወርቁን ለመውሰድ ስለፈለጉ በእሳት አቃጥለውታል። እነሱ ላይም ታላቅ ስደት ደርሷል። እሱ እንደውም ድንጋይ በድንጋይ ላይ የሚለው ኦልሬዲ እዛ ጋር አይተውታል ነው የሚሉት። ኦልሬዲ ለእነሱ አይተውታል ብለው የሚያስተምሩ ሰዎች አሉ። አሁንም እንደምታውቁት መቅደሱ ገና አልተሰራ፣ መቅደሱ የለም። ግን አሁን እሱ የሐሰተኛው መሲህ ስራ ነው። ኤኒዌይ መቅደሱ መሰራት አለበት። በመቅደሱ መመለክ ስላለበት፣ መቅደሱ ውስጥ መስዋዕት መቅረብ ስላለበት፣ አሁንም እንደሚሉት ብዙዎቹ እንደሚባለው አይሁዳውያን ወደ እንትናቸው እየተመለሱ ብዙ መቅደሳቸው ላይ ኢንቮልቭ ለማድረግ መቅደሳቸውን ለመስራት የሚፈልጉበት ጊዜ ነው የደረሱት። በውስጥ እንደውም እንትናቸውን እያደራጁ ነው፣ ካህናትንም እየመረጡ ራሳቸውን ወደዛ መንገድ እየወሰዱ ነው ይባላል። በብዙ መንገዱ የሐሰተኛው መሲህ እንትን ያስፈልጋቸዋል ኢንቮልቭመንት። ምክንያቱም ይሄ ሐሰተኛ መሲህ በሰባቱ በኢሮፓያን በአስሩ ቀንዶች ላይ በኢሮፓያን ዩኒየን ላይ ሆኖ ስለሚመጣ ትልቅ ሹመት ያለው ሰው በዓለም ላይ ታዋቂ ሆኖ ነው የሚመጣው። ስማርት ነው፣ የተማረ እውቀት ያለው በዓለም ላይ ተሰሚነት በሚኖረው ፒስ ሜከር ሆኖ ነው የሚመጣው እና ያንን ወደ መጠበቅ ለሱ እየተዘጋጀ ነው። አሁን የምናያቸው ነገሮች በሙሉ ለሐሰተኛው መሲህ ብዙ ነገሮች እየተዘጋጁለት ነው ያለው። ለእኛ ለክርስቲያኖች እሱን እንድናስብ አይደለም። በእርግጥ የተስንትን የተባለው ክርስቶስን ነው እንድናስብ። ለምን? ከዛ በፊት ጌታችን አዳኛችን ስለሚመጣ ቅዱሳን የሆንን ሰዎች ክርስቶስን የምናውቅ ሰዎች ለዚህ ነው ወንጌልን በብዛት መስበክ ያለብን። ሰዎች እንዲድኑ ከመቼውን ጊዜ በላይ ክርስቶስ እንዲድኑ ክርስቶስ እንዲቀበሉ ለሰዎች ወንጌልን መንገር ያለብን። እንጂ ነገሮች እየተዘጋጁ ወደ መንገዳቸው ወደ መጨረሻቸው እየሮጡ ነው ያሉት። ስለዚህ እነዚህ ሰዎች ሚነቁበት ጊዜ ያለ ማለት ነው። ሚነቃሉ ከመንቃታቸው በፊት ግን ሐሰተኛው መሲህ ክርስቶስን እንደሚቀበሉት መጽሐፍ ቅዱስ ያስተምራል። ይሄንን እንግዲህ በሚቀጥለው ሳምንት በደንብ አድርጌ ከዚህ ጋር ጀምርና ወደ አሁን ከገባው ጀም እንትን ብዬ እንዳላቆመው ነውና አንድ ላይ ትምርቱ እንደዛ እንዲሄድልኝ ለኔክስት ዊክ እንደ ጌታ ፈቃድ ልክ ከዚህ ከነሱ ከሰባቱ አመት ውስጥ ሰባቱን አመት ከፋፍለን 3 አመት ተኩሉን እንዴት ካስተኛው መሲህ ጋር ሆነው መቅደሳቸው እንደሚሰራ ዓለምም እንዴት እንደሚቀበላቸው ከአረቡ ዓለም ጋር እንዴት እንደሚያስታርቃቸው እሱ ራሱ ፒስ ሜከር ነው የሚሆነው ዓለም እንዴት እንደሚቀበለው ተሰሚነት እንደሚያገኝ እዛ በኋላ ግን ከ3 አመት ተኩሉ በኋላ ያንን ኪዳኑን እንደሚያፈርስ ኪዳኑን ሲያፈርስ በመስዋዕቱ ላይ ልክ ክርስቶስ እንዳለው ዳንኤል እንዳለው ያንን በመታየውበት ጊዜ ሽሹ ተብለዋል። ለዚህ ነው ወደ ተራሮቻቸው የሚሸሹት በሰንበት ሽሽታቸው እንዳይሆን የተነገረላቸው በሙሉ እነሱን የሚመስሉ ሆነ ነው ቤተክርስቲያንን የሚመለከት ስላሉ ሆነ ነው። ራእይ 6 ቤታቸው አሁን ካጥካያችሁ ማቴዎስ 24 እንድን እና ማርቆስ 13 እና እንድታዩት እንትኑ ይገባል። እዛ ራእይ ላይም ጦርነት አለ፣ የሐሰተኛ ክርስቶስ መገለጥ አለ። ራእይ ላይም በአስሩ ቀንዶች ላይ ሲመጣ እናየዋለን። ረሃብ አለ፣ ራእይም ይነግረናል። ቸነፈር አለ፣ የመሬት መናወጥ አለ። አዎ መሬት መናወጥ አለ። ታላቅ የመከራ ዘመን ነው፣ ቀላል አይደለም። እንደውም ከምናስበው በላይ ታላቅ መከራ ነው የሚመጣው። ስለዚህ የተጠሉ ነው በዓለም የሚያረጋል። በዛ አይነት መልክ እንዴት አርገው ወደ ክርስቶስ ግን ፊታቸውን እንደሚያዞሩ እያየነው እንመጣለንና ከዛ ክርስቶስ እንዴት አርጎ ከቅዱሳና ለሺህ ዓመት መንግስት በዚህ ምድር ላይ እንደሚገዛ የሰይጣን የመጨረሻውን እና ያለን የአዲስ ሰማይና የአዲስ ምድር ኒው ቢጊኒንግ እንዴት እንደሚሆን አይተን እንዘጋለን ማለት ነው። የእግዚአብሔር ስም ብሩክ ይሁን። ትልቁ ግን የዛሬ ትምህርቴ ዋና ዓላማዬ ወዳጆቼ፣ ቅዱሳን ወንድሞቼና እህቶቼ ክርስቶስን በመጠበቅ ህይወታችንን እንኖር። ምንም ነገር እንትና አድርገን ክርስቶስ ኢየሱስ ይገለጣል። ሲገለጥ በክብሩ እናየዋለን፣ በውበቱ እናየዋለን፣ ከሱ ጋር እንከብራለን። ይሄን ሁሉ ጥለ ነው የምንሄደው። የጸሎት ርዕሶቻችን በሙሉ በአንድ ጊዜ መልስ የሚያገኙበት ነው ጌታ ኢየሱስ ክርስቶስ ሲመጣና ሳይከብደን ሳንከብድ ልቁኑ የጸጋ ስጦታዎቻችንን ቀስቅሰን ጌታን እናገልግል። ከጌታ ማገልገል ያቆማችሁ ሰዎች በሰዎች ተሰናክላችሁ ተአዝናችሁ በቤተ ክርስቲያን ካላችሁ በደግ በሉ። እኔ ልንገራችሁ ዛት ስም በላችሁ ስም ተውና ጌታችሁን አገልግሉ። ክርስቶስ ኢየሱስን እያያችሁ አገልግሉ። የተሰጣችሁን የጸጋ ስጦታ ነግዱበት፣ ስሩበት። ዋጋ ስላለው ያንን ነው። በጸጋ ነው የተቀበልነውና በጸጋ መስጠት መልመድ አለብን። የደከማችሁ በክርስትና ህይወታችሁ ተስፋ ቆርጣችሁ የደከማችሁ ካላችሁ በርቱ፣ አይዟችሁ፣ አትዛሉ። የተባረከ ተስፋ አለን። ጌታ ኢየሱስ ክርስቶስ ይገለጣል። አሁን በቅርብ አሁን ከዚህ ቅስፈት በኋላ ሊገለጥ ይችላል። ምንም ሰዓቱና ጊዜውን ስለማናቀው ተን እንድንጠብቀው። እኛ ግን የብርሃን ልጆች ስለሆነ የጨለማ ስላልሆነ ቁጣውኛ ላይ አይመጣብንም። ለቁጣ አልተመረጥንም፣ ለክፋት አልተመረጥንም። የዳን ነው ለመዳን ነው። የክርስቶስ የእግዚአብሔር ልጅ ሆነን የእግዚአብሔር መንግስት ለመውረስ ነው። የእግዚአብሔርን ርስት ለመካፈል ነው የዳን። መንፈስ ቅዱስ በውስጣችን የሚኖር እዚህ ምድር ላይ ይሄንን ለመመስከር ነው። ብቻችን አልተሆንም። ሙሽራዋ ብቻዋን ትቷት አይሄድም። ያ ጫት ሰው ለቤተሰብ ገንዘብ ሰጥቶ ከፍሎ እንድትጠበቅ አድርጎ ነው የሄደው። ጌታ ኢየሱስም እንደዚሁን ያደረገው ዋጋ ከፍሎልን የሚያስፈልገን የጸጋ ስጦታ ሰጥቶን የምንዋብበት የምንደምቅበት የጸጋ ስጦታ ሰጥቶን ደግሞ ብቻችንን እንዳንሆን መንፈስ ቅዱስ ከኛ ጋር እንዲኖር አድርጎ ነው ክርስቶስ የሄደው። ተመልሶ ይመጣል። መጽሐፍ ቅዱስ ራእዩ መጨረሻ ስታዩት ሙሽራውና መንፈስ ቅዱስ ና ይላሉ፣ የሚሰማ ሁሉ ና ይበል ነው የሚለው። ራሱ ዳንኤል ይሄን ሁሉ ካየ በኋላ ማን ነው ዮሐንስ ይሄን ሁሉ ካየ በኋላ ሙሽራው ራሷ መንፈስ ቅዱስም አለ ሙሽራው ና ይላሉ አለ። እኔም የሚሰማ ሁሉ ና ይበል ይላል። ዳንኤል ላይም ይገረማል። ዳንኤል ራሱ ራእዩን ሲያሳየው መጀመሪያ የክርስቶስ ኢየሱስ መገለጥ የሙታን መነሳት እዚህ ላይ አይደለም፣ ግን የመጨረሻውን ይሄን የመከራውን ዘመን ሲያሳየው እንደ ታመምኩኝ ይላል ዳንኤል። ታመሜ ተኛሁ አለ። በቃ ታመሜ ተኛሁ አለ። እውነት ነው፣ ክፉ ዘመን አለ። የሚመጣ በተለይ ክርስቶስ ኢየሱስ እንደ ግል አዳኛችሁ አልተቀበላችሁ ወይም አንድ እግራችሁ ዓለም አንድ እግራችሁ እግዚአብሔር ቤት ብቅ ጠልቅ የምትሉ ተረጋጉና እውነት እግሮቻችሁን እግዚአብሔር ቤት አጥንትን በሉ፣ አጠንክሩ። በጌታ ይገለጣል። እውነት ነው፣ ክርስቶስ ይመጣል። ስለዚህ ምንም ይሄ ነገር ሁሉ ቀሪ ነው። ይቺ ዓለም አላፊ ናት፣ ጠፊ ናት። ምንም ዛሬ አይተነው እንደውም በህይወት እንኳን እያየነው ነው። እየከሰመ ነው የሚሄደው፣ እየጠወለገ ነው የሚሄደው። የማይጠወልግ የማይሞት የማያረጅ በታላቅ ብርሃን ውስጥ የሚመጣ የተባረከ ተስፋ ክርስቶስ ኢየሱስ አለንና እሱን በትጋት እንጠብቅ። የበጉ አይኖች ያዩ በመላእክት ታጅቦ ለፀሐይ ያበራ በክብር ተውቦ እመጣለሁ እንዳለ
ከቱ ሁሌ ሲተጉለ ኖሩ ያለ ነውር በፊቱ በዝግ ተገኙ እረፍት ይዞ ይመጣል ኢየሱስ አደኙ መገባቸው ታቀው ብራን እያበሩ ሳይታክቱ ሁሌ ሲተጉለ ኖሩ ያለ ነውር በፊቱ በዝግ ተገኙ እረፍት ይዞ ይመጣል ኢየሱስ አደኙ ይመጣል
ሰላምና ደህንነት ነው ሲሉ ያን ጊዜ ምጥርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል።